ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጳጉሜ 2 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጳጉሜ 2 ቀን 1374 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በቅድሚያ ፋኖነት ከዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በመጨረሻም በትላንትና ምሽት ጀምረነው የነበረውን የኢትዮጵያ ወዴት የፋኖን ትግል ለመርዳት ምን ማድረግ ይገባናል በሚል ርዕስ የቀረበውን ሁለተኛውንና የመጨረሻውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠቃልላል።
ሚታይደው ሁሉን አጣፍ የፓራዝሞቹና ኢትዮጵያን የሚያስፈጥሩ የፖርቱጋል ልጆች የፋኖቹ ታታተን የሚደረገው ግልጽ ጦርነት በዛሬው ዕለትም ተጠናክሮ ቀጥሏል። ደጋዳሞት የብርጌድ ጀነራል ክሮስ የሚባል አንድ እንደተማረከና ይህ ክሮስ የሚባል ጀነራል ደግሞ ወያኔ ጦርነት የታሰረ እንደነበርና አሁን ከአማራ ጋር ሲጣላ ደግሞ አገዛዙ አማራን አንበረክካለሁ ብሎ የሾመው የወያኔ እግራይ እንደሆነ ማወቅ ተችሏል። በዚሁ አካባቢ አንድ ዙ 23 የቡድን መሳሪያ በህዝባዊ ኃይሉ ፋኖ ተማርኮ በማረጉያዎቹ ተተኩሶ ጥላት ደደል እያስገባ ይገኛል። መከላከያ ሬሳ እየጫነ አዝዘን እየመጣን እያለ እየጮኸ ባተችታውን እያለ እጅን ወደ ላይ እያነሳ መሳሪያውን እያስረከበ እንደሆነም በግልጽ ለመረዳት ችለናል። እነዚህ የብልጽግና የካድሬ ተላላኪ ነን ብለው የመጡ የአንድን ብሔር መብት ብቻ የሚያስጠብቁ የኦህዴድ ቅጥረኛ ሰራዊቶች ሙሉ በሙሉ ምንጃር አካባቢ ሽንፈትን ተከናንበው 300 የመከላከያ አስከሬን ሜዳ ላይ ወድቋል። ሁለት ፋኖች ደግሞ ሰው ዘንተወረ ቆስለዋል። አሁን ያለው የብልጽግና መከላከያ ሰራዊት ኢትዮጵያን ከአስተዳደሩ ከየትኛውም ዘመነ መንግስት የመከላከያ ሰራዊት የሚለይ ከናካቸውም እንኳን ተዋግቶ ሊያሸንፍ ይቅርና ሩጦፋ ማምለት የማይችል የተንኮላሸ ሲሉም ገልጸዋል። የተባበሩት መንግስታት ድርጅት ምን ማድረግ እንደመጣ ባይታወቅም እንኳን ባህር ዳር እንደገባም መረጃዎች ጠቁመዋል። አገዛዙ በዚህ ሰዓት 8ቱንም እዝ ሙሉ በሙሉ ወደ አማራ አስገብቶ በርካታው በሽንፈት እና በመደምሰስ ላይ ሲሆን አሁን የጠረ የብልጽግና መከላከያ ተብዬ እንደሌለ ለማወቅ ችለናል። ብርኮኛ የአማራ ህዝባዊ ኃይል ፋኖ መሳሪያ ያስፈልጋቸውን ብሎ በጅራፍ እንደ ከብት እየጠበቃቸው ነው። አሁን ደጋዳሞት ጦርነቱ ቀጥሏል። ፋኖ ከተማውን ለቆ በጅዳው ምንፋ ቢሆን ወጥቷል። ብልጽግና ተልእኮ የመጣው የመከላከያ ኃይል ትጥቁን ሙሉ በሙሉ ለፋኖ አስረክቧል። የፋኖ ኃይል ደግሞ ትጥቁን ከተረከበ በኋላ ወደ ኋላ አደረጃጀቱን ለማሻሻልና የነበሩ ድክመቶችን ቀርፎ ኃይሉን በማጠናከር ተመልሶ ለመግባት ሙሉ ትጥቁን እንደያዘ ከተማውን ለቆ ወደ ጫካ ገብቷል። መከላከያ ሲሸነፍ ከተማውን ለቆ ወጥቷል። ለዚህ የነበረው ሪፖርት ይህን ይመስላል። በነገው ዕለት እስከምንገናኝ ድረስ ሰላም ሁኑ።
የሐሙስ ጳጉሜ 2 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ለጠላትህ እንደ ዳቦ እስኪገምጥህ አትመቸው። ለኦሮሞማ ፋሽስቶች የተመቸናቸው ሐቁ ስለ ኮሎኔሉ እየተነገረ ዘረኛ ነው፣ ግብዝ ጥራዝ ነጠቅ ነው እየተባለ ብዙዎች ጆሮአቸው ላይ ተኝተው ከባብ እንቁላል እርግብ ይፈለፈላል ብለው ስለተመኙና ስለተጠበቁም ነው። ሳይውል ሳይድርገን ቡራዩን ይሄዋለን አልነበርኩም አላወቅኩም ምን አሰማን ጉሉ ምክንያት ሆኖ ሳለ ለሚቷና ጭናት ብለው ማመንን የመረጡ በዙ። ለሀገርና ህዝብ ተቆርቋሪ ነን ሲሉ የቆዩ ፕሮፌሰሮች ሳይቀሩ ነፍሰ ገዳዩን ከፈሮን ቤት ይወጣ ህዝብ አዳኝ ነው ብለው ቆሙለት ቅኔ ዘረፉለት አወድሱትም ተባል። ግብዙ ኮሎኔል ፈገግታ በፈገግታ ሆነ ጥራዝ ነጠቅነቱ ጥልቅ ዕውቀት ተባለለት። የዶክተር ታፔላውን ስሙ ላይ ለጠፈ ዕውቀት አይሉን ጥንቆላ አዲስ ንጉስ እንደምሆን ትንግርት አለኝም ብሎ አደነቆረን። ኮሎኔሉ በንጹሃን ደም ታጥቦና በወንጀል ተጨማልቆ ያለም እንደ ዳንኤል ክብረት ሳይገዙ ውዳሴ ኮሎኔልን የሚዘምሩ ግን አሁንም አልጠፉም። ክህደት የለመደ ቢነግሩትም ቀና አይሰማም። የፋሽስት ጫማ ሳሚዎችም መቼም ቢሆን ከትቢያነት አይለወጡም። መለስ ብለን ስናየውና አዲስ ትውልድ ነን ቢሉም ያረጁ ያበቃላቸው ምንም ቅርስ ያልወረሱ ሆነው ስናይ ለዚህ ነበር እንዴ ያ ሁሉ መከራና መስዋዕትነት ማለት መገደዳችን አልቀረም። ሐራሬ ዚምባብዌ የፈረጠጠው ኮሎኔል አውሬ መሆኑን እያወቃችሁ ለምንስ ተቃወማችሁት የሚሉን ጉዶችም መጥተዋል። ምን ማድረግ ነበረብን? መጨቆን፣ በዝምታ ሰግዶ መገዛት። ዛሬ ያለበትን ችግር ያመጣብን ትግል ብሎ ጨቋኞቹን ስርዓት የታገለው ትውልድ ነው የሚሉም የፖለቲካ ተምቾችም ፈልተውብናል። አልታደልንም ሲያንስ ነው። የሙሶሊኒን ወራሪ ጦር ሰግደውለት አርበኞች ከትግል ቢርቁ እስከዛሬ የፋሽስት መጋዣ ቅኝ ተገዥም ሆነን በቀረን ነበር። የጠላት ጨካኝነት ሳይታለም የተፈታ ነው። የምንታገለውም እኮ አረመኔና ጨካኝ ስለሆነ ነው። የኦሮሞማ ፋሽስታዊ አገዛዝ በራሱ አነሳሽነት ነው በሚሊዮን ያለውን አማራ ወደ ሺዎች ልቀንስ ነው ብሎ የተነሳውን አሰቃቂ ወንጀል ሲፈጽም የቆየው። ይህንን በዝምታ መቀበል ሳይሆን በትግል መቃወም ብሎም ፋኖ ስለተነሳ እነሆ ይህ አውሬ መንጋ ወደ ውድቀቱ እያመራ ነው። ትውልድ ወኔያቶ ማፈሪያ ሆዳደር ከሆነ ግን ተንበርክኮና ደም ተፍቶ መገዛት እንጂ ሌላ መፍትሄ አይገኝም። በትውልድ ላይ በጅምላ አይበሳጩም ተስፋ አይቆርጡም መባሉ ትክክል ቢሆንም አያሌ ወጣቶች ከአዲስ አበባ ሲታፈሱ ሲጋዙ ብናይም ቀደም የትግል እንብርት የነበረችው አዲስ አበባ የድሮዋ ናት ማለቱን አንደፍርም። የቀድሞ ተራማጅ በሰልፍ አንቀጥቃሽ ተማሪዎች ዛሬ አሉ ኢትዮጵያ ብለው በጋራ በውድ አገር የታገሉ በርካሽ ዘረኞች አልተተኩም ማለትስ እንደፍራለን? ወደ ህሊናችን ወደ አኩሪ ታሪካችን መለስ እንንል እንድንልም እንገደዳለን። የተራማጅ ምሁር ተምሳሌቶች የሆኑ ስንቶቹን ያፈራ ትውልድ አልፎ ከባህር ወጣን ምሁር ተብዮች አራርሳ ጋቢዛዎች ምሁር ብለን መገኘት ድረስ ዘቅጠናለን። الرمت بهل لقب بتقل يطيقال يان بتقل يتسوان لهاقرون يموتن تولد موقسنا بهاست كس مسارت مزلف يميتك مايد اللم يهبا تساسات بلو إيدقا قمالو كسيتت نسانين بلو مايوك باوك اونا بچالو تاقلو لقال كيدانو خيوتونم قبروال زاري وقاشوچو ستتنا الرمو بتستكاك كلب ميلوت قدانا متاقلن تاريا من كلب كلاتشو فانون لدقفو سايهون لك اندي هابا هزب الياس چرسونو درون ساينوراتشو بلو لتاتشو ملاساتشون سيان قصاد قصو كوديهو اي يسماناتشو نو اكزيو درون كيازت علات غار شمك وقيا ايتشالم يالونم نبرو በዓለማችን የድሮኑን ባለጸጋዎች በድሮን አልባ ታሊባኖችና አፍሪካኖች ድል ሲመቱ እያያን ፋኖ ወያኔን ሲያርበደብደው የታዘብን ፈሪ ውሃ ገብቶ ያልበዋል ተብሏል እነ ግንቦት ሰባት ብርሃኑ ነጋ ውጊያ ቃታቸው መሳሪያ ገንዘብ አንሷቸው አይደለም ሞታይ ፈሪ መሆን አቅቷቸው ነው መስዋዕትነት ፈርተው እንጂ ወኔ መታጠቅ ተስኗቸው حقون تناغرو يمشبت يادروال تبلويل يحبا الجنات عطفو سلا تقل علوش عكتم عمرارو تشوم عبالو تشوم يقررات تقل قمبر كدامنا عرآيا هونوال يهن تاريك داقمو يفاشستو تشنات عبابو تشهست لففا يميسر زوايد اللم بتراو يفانو هايل يجبننتن تاريك بدمو ايس عفونو يبلان لبوكانو تشنا بانداك هاديوش دل ليتو بيانا جغن هزوا ودكت لزرن يوشنا فاشستوش
ناسم دكنا صانت كليل بيتر تمارك يعلو مكبادل سندكنا حيمانو تانا ما نشمنا عرما يلي جيتا يلو من صانت عنا بطريش انتاليكي وصنا
አድማጮቻችን በማስከተል በኢትዮጵያ ወደት የዩቲዩብ ፕሮግራም ፋኖን ለመርዳት ምን ማድረግ አለብን በሚል ርዕስ ቀርቦ የነበረውን ውይይት ሁለተኛውን ክፍል እናሰማለን።
የመከላከያ ሚኒስትሩ የሰጠው መግለጫ ወይም በትግርኛ አሸንዳባል ላይ አሸንዳባል በመግራችን ላይ የጦርነት አዋጅ ማወጃና የትግሬ ነጻዎችና የኦሮሞ ተፈኞች የስምምነት አማራን ለመውጋት ወይም ኢትዮጵያን ለመውጋት ኢትዮጵያን እንኳን እስካሁን ሲወጉት ነበር ያ ሲወጓት የነበረች ሀገር ነች ስምምነታቸውን ይፋ ያደረጉበት እና የጦር ቀጣና አድርገውታል በመከላከያ ሚኒስቴሩ የተሰጠው መግለጫ የጦርነት አዋጅ ነው ይህ የጦርነት አዋጅ ደግሞ በቀጥታ ከጠቅላይ ሚኒስቴሩና ከኢትዮጵያ መንግስት የተሰጠ ነው ሚኒስቴር የመከላከያ ሚኒስቴር በመከላከያ ሚኒስቴር የሚወጣው ማናቸውም ቃል ሁሉ በዚህ ጉዳይ ላይ በቀጥታ የርዕሰ ብሔሩ ወይም የመንግስቱ ቃል ስለሆነ ጦርነት ማወጃቸው ምንም የሚያወላውል አይደለም። ሌላው ይሄ መንግስት የመፍትሄ አካል ሊሆን ይችላል የሚለው ነገር የት ላይ ቆም? የአዲስ አበባ ጥያቄ ራሱ የዋና ከተማ ጥያቄ ራሱ ከህዝብ ጋራ ምንና ምን ጎድና ጀርባ ሆኖ ህዝብ ይሄንን መንግስት እየተጠበቀው ያለው ጉዳይ ሌላው አሁን የፋኖ እንቅስቃሴ በአማራ ክልል እንበለው እንጂ በናዝሬት በደብረዘይት ሐረር በሙሉ ዋና ዋና ከተሞች በደቡብ ኢትዮጵያ በሙሉ አዋሳን ጨምሮ የፋኖን አዲስ አበባ መግባትና የሥራቱን ለውጥ በጉጉት እየተጠበቀ ነው በሙሉ በጅማ በምን ራሱ አሁን ዛሬ ወክየዋለሁ የሚለው አብይ አህመድ የኦሮሞማ የሚባለውና የኦሮሞ ህዝቦችን ነኝ የሚለው በሙሉ የኦሮሞ ህዝብ የዚህን ሥራት ለውጥ በንቃት እየተጠበቀ ነው ያለው ስለዚህ ይህ መንግስት የመፍትሄ አካል ለመሆን የት ቦታ ላይ ቆሞ በየትኛው ድምጽ እነኚህ እኮ አሁን ያሉት የመንግስት ልሳን የሆኑት ሚዲያዎች በኢትዮጵያ ግብር ከፋይ ህዝብ የሚተዳደሩት ሚዲያዎች እኮ በወታደር ተገደው ይናገራሉ እንጂ የራሳቸው ሐሳብ የሌላቸውና የኢትዮጵያን ህዝብ ድምጽ የሚያስተጋቡ አይደሉም እነሱ በቀጥታ የዚህ መንግስት የአዲስ አበባ የፋኖ ወይም የህዝባዊ ኃይሉ መጠቃት በቀጥታ የዚህ እንትን ተርኖቨር ነው የሚያደርገው ወደው ነው አውቶማቲክ በዚህ ሁኔታ ላይ ያለ የመፍትሄ አካል ይሆናል የሚባለው ነገር የሚያስኬድ አይደለም እርግጥ ነው በዚህ መንግስት ውስጥ ያሉ አንዳንድ የኢትዮጵያ ተቆርቋሪ የሆኑ ሰዎችና በጥፋታቸው አምነው ከእንግዲህ ወዲያ አገር መበደል ነው ከዚህ ጋር መከተል ብለው ወደ ትግሉ የሚቀላቀሉና በቂ መረጃና ራሳቸውን በራሳቸው ላይ ሳካሄዱ የሚመጡ ካሉ የመፍትሄ አካል ሊሆኑ ይችላሉ እንትኑ ትግሉ ሊያግዙ ይችላሉ እንጂ እናብይ አህመድ ከእንግዲህ እነሱ ለፍርድ የሚቀርቡ ሰዎች እንጂ ለድርድር የሚቀርቡ ሰዎች አይደሉም ዋናው ነገር በዚህ መንግስት ውስጥ ያለ ሰው ሁሉ የመጨረሻው ሰዓት በመሆኑ መዘጋጀት አለበት በስነ ልቦና ምን ማድረግ እንደሚገባው በተለይ የመከላከያ ሰራዊት አባላት በሙሉ እስካሁን ያለው ጥፋት እንደተጠበቀው እያደረገ ነው መከላከያ ውስጥ ያሉ የሌላ ብሔር ተወላጆችና ራሳቸው የኦሮሞ ተወላጆችም ይሆኑ ጥፋት ነው እያደረግን ያለነውና መቆም አለበት መታረም አለብን የሚሉ እንዳሉ እየሰማን ነው እጅም እየሰጡ ነው ነገሮችንም እየለወጡ ነው እንዲህ አይነት ሁኔታ ይበረታታል ወደፊት ይሄ ሁኔታ በሚከናወንበት ጊዜ የህዝብ ልቂት እንዳይኖር የሀገር ንብረት እንዳይወድም ሌሎች ነገሮች እንዳይጎዱ የሚደረግም ተንካለ ይሄ በግለሰብና በድርጅት የሚደረግ እንጂ በመንግስት የሚደረግ አይደለምና የመፍትሄ አካል ይሆናል የሚልም ነገር እንደዚህ
በጣም ጥሩ አዎ እንግዲህ ይሄ ነው ይሄ የኢትዮጵያ ህዝብም ሆነ የአማራ ማህበረሰብ ያካሄደው ያለው ትግል ያላንጃች መደናቀፍ ወደፊት ሄዶ ግቡን መምታት ብቻ ያለው አማራጭ ሌላ ሁለተኛ ምርጫ እንደሌለው የሚያሳየው አገዛዙ ለህዝብ እልቂት አሁንም እየተዘጋጀ መሆኑን የሚያሳይ ነው። ይሄ የመከላከያ ሚኒስትሩ የሽመልስ አብዲሳ ቀጥተኛ መልእክተኛ ለትግራይ ህዝብ ያስተላለፉት እንትን ለኦሮሞ ህዝብም በጠቅላላ አማራ አንድ መንግስት አንድ ሃይማኖት በጉልበት ልብዛህ የሚል ኃይል የመጣብህ ነው ብለው ለሁለቱ ማህበረሰቦች ያስተላለፉት ትግሉ እንደኛ አይነት ጋኔሎችን ከማስወገድ ሌላ ምርጫ የለውም ነው የሚሉት አቶ ንጉሴ ይሄ ትክክለኛ አባባል ነው ወይ?
ያው እንግዲህ እስካሁን ድረስ በተነገረው ላይና የአገዛዙ መፍትሄው አካል ሊሆን ይችላል የሚለው ሙሉ ለሙሉ እስካልተወገደ ድረስና እስካሁን ድረስ የሚሰራቸውን ነገሮች ለዚህ ሁሉ ያበቃው አገዛዙ ነው። አገዛዙ የመረጠው ምርጫ ነው። ሁለተኛ ደረጃ ደግሞ አሁን በመጨረሻ ላይ የገለጻችሁት የመከላከያ ሚኒስቴር የተመሳሰሉት በሙሉ ደግሞ በትግራይ ባህል ላይ ሄደው የተናገሩትን ነገር ደግሞ ስንሰማ የትግራይ አጋርነታቸውን የገለጹበትን ሁኔታ ስናይ የትግራይ ነጻዎች ግንባር ነኝ ባዩ ድርጅት እኮ አሁን ከወደመ በኋላ እኮ ነው ከጠፋ በኋላ እኮ ነው በፊት ገና እንዳለ ሙሉ ለሙሉ እንዳለ እኮ የደመሰሰው እኮ ፋኖ ነው። ማንም እኮ አይደለም የደመሰሰው። አሁን የተበታተነ ኃይሉን ይዞ ተመልሶ መጥቶ ፋኖን መውጋት ማለት ያው የበለጠ ጥላቻን ማጥረፍና በኢትዮጵያ ውስጥ ሌላ ደም መፋሰስን መፍጠር ነው እንጂ የትግራይ ነጻዎች ግንባር ላይ መልስ ተደምስሷል። በነገራችን ላይ በውጭ ዓለም ለምሳሌ የራሳቸው በሰሞኑን በመንከታተለው በሪፖርተር በሚል ስም በኢትዮጵያ ውስጥ በአዲስ አበባ የሚታተመው ጋዜጣ ሙሉ ለሙሉ የቲፒኤልኤፍ ወይም የትግራይ ነጻ አውጪ ግንባር ጋዜጣ መሆኑን የምናረጋግጠው ወምንድነው የሌላ ቦታ የሚፈናቀሉትን በሚሊዮኖች የሚፈናቀሉትን በመቶ ሺዎች የሚፈናቀሉትን በአማራው አካባቢ በሺዎች የሚገደሉትን አይደለም የሚናገረው በምግብ እጥረት ምክንያት 3 በሆስፒታል ውስጥ ይሄን ያህል ሰው ሞተ 30 ሰው በምግብ እጥረት የመሞት አዝማሚያ ላይ ደረሰ ሃይደር አካባቢ ሃይደር ሆስፒታል መድኃኒቴል ይሄንን ነው የሚናገረው ይሄ ሁሉ የሚያሳየን ምንድነው አሁንም ተመልሶ የትግራይ ነጻ አውጪ ግንባርና የኦሮሞ ነጻ አውጪ ግንባር በኮሎኔሉ የሚመራው ማለት ነው አብረው ኢትዮጵያን የማጥፋትና በተቀላላ ኢትዮጵያን በሚለው አማራውን የመደምሰስና አማራውን የማጥፋት ዘመቻቸው እንዳልቀረ ነውና አሁንም ቢሆን ተመልሶ ለመደራደርና አብሮ ለመስራት የሚያደርጉት ጥረት ምንም ከውስጡ የሚታይበት ነገር የሌለበት በዚህ አስመስለው ግን እንደገና መልሶ አማራውን መከፋፈልና ማጥፋት መሆኑ ስለሚታወቅ ከሚደረግ የለም እንደተባለው ያለው አገዛዝ ተደምስሶ ጠፍቶ ኢትዮጵያ በአንድነት የምትኖርበት ሁኔታ መምጣት አለበት።
በጣም ጥሩ አቶ መለሰ ሰሞኑን በመቀለ ትናንትና ነው መሰለኝ የሆነ ፈንጂ ቦምብ ፈንድቶ 5 ሰው ሲሞት ከ20 በላይ ቆሰለ የተባለበት ሁኔታ ይሄ እንግዲህ የወያኔ አሁን የግዚያ አስተዳደር የሚባለው በጌታቸው ረዳ የሚመራው አስተዳደር በተቻለው መጠን የተነሳበትን ህዝባዊ ተቃውሞ እንደሌለ ለማስመለክ ለማስመሰል ብዙ ጥረት ተደርጓል። ከዚህ በፊት በዚህ በጦርነቱ የተጎዱ የትግራይ ተወላጆች ወታደሮችና አካለ ጎደሉ የሆኑ ሰዎች በከፍተኛ በአደባባይ ደረጃ ሰልፍ አድርገው ብሶታቸውን የገለጹበት ያንንም ለመደበቅ ቢሞክሩም ጥፎቶ ለአደባባይ የታየበት ነው። አሁን ደግሞ ቦምቡ ተጥሎ ቦምቡ 5 ሰው ሲገድል 20 ሰው በላይ ሲያቆስል ማን ነው ሲባል በሁለት ግለሰቦች መካከል የተፈጠረ ነው ብሎ ለማስተባበል ሞከረ። ይሄ በግልጽ አሁን ወያኔን ወያኔ ራሱ በውስጡ ያለው ቁራኔ ራሱ ለሌላ አራተኛ ዙር ጦርነት በእውነቱ ያንን የነበረውን ድህረ ጦር በፊት ምን ድህረ ከጦርነቱ በፊት የነበረውን አቅምና ሁኔታዎችን ይሄ ያከለ አሁንቱን ጉሴ እንዳለው በዛን ጊዜ እንኳን መጥቶ የተመታበት ሁኔታ ነው። አሁን ደግሞ እንደዚህ አይነት ቅራኔዎች የተሞላበት እንትን የራሱን ችግር ሳይፈታ ጦርነት እየተካሄደበት ሰልፍ እየተካሄደበት የሚበሉት እንደሌለ በርሃ ባለቀ እየተባለ ባለበት ሁኔታ ምን ያህል ነው የዚህ የወያኔ አጋርነት ካበዛዙ ጋራ ከኦሮሙማው ጋራ ወነት ፍሬ ሊያመጣ የሚችለው መለሰ?
በነገራችን ላይ ድሮ መዚህ ስንወያይ ነበርና ጸረ ኢትዮጵያ ኃይሎች ወደደም ተጠላም የሚጣሉ ትርስ በራሳቸው ለስልጣን ነው እንጂ በአጀንዳ ደረጃ ለኢትዮጵያ ስላልሆነ ዞሮ ደግሞ በአንድ ላይ ሆነው ወደ አማራዊ ዘምታሉ አይደል ስንል ነበር። እና ኃይል ካላቸው ፍላጎታቸውን ለማሟላት የማያረጉት ነገር የለም። ምክንያቱም የጋራ ጠላታቸው አማራ እና አማራ ደግሞ በስነ ልቦናው ኢትዮጵያ ስለሆነ ኢትዮጵያና ኢትዮጵያዊነትን ደግሞ በኃላፊነት የሚሸከምና ለዛም መስዋዕትነትን በመክፈል ደረጃ የሚታወቅ ፎርስ መሆኑ ይታወቃልና ያ ነገር እንዳይመጣ ብዙ ይጥራሉ። አሁን ለምሳሌ እንደ ድርጅት አሁን ፋኖ ድርጅት አይደለም ብለናል። በተበታተነ መልኩ እንትን የያርሷ እንትን ነው ህዝባው እንቅስቃሴ ነው ስር ነቀል የሆነ እንቅስቃሴ ነው። ይህ እንቅስቃሴ የራሱ አጀንዳ ኑሮት የራሱ ፕሮግራም ኑሮት የራሱ ፖሊሲ አውጥቶ ያስተዋወቀው እንኳን የለም። ግን ምንድነው ደግሞ ደጋግሞ የሚሉት አንድ መንግስት አንድ ቋንቋ አንድ ሀገር ይላል። ይሄም አማራን ነው እንግዲህ እንትን ትኩረት የሚያደርጉ ማለት ነው። እና ወያኔዎቹ በደንብ ተመትተዋል። አሁን ንጉሴ እንዳለው በደንብ የተመቱበት ነው። ፖለቲካሊ ተመትተዋል፣ ኢኮኖሚካሊ ተመትተዋል፣ በዲፕሎማሲው አለማፈርድ የሚበልተዋል። የትግራይን ህዝብ አራቱ ማዘን ከሚገኘው ጎረቤት ዘመዱ ጋር አጣልተውታል። እንደገና ደግሞ አሁን መርዶ እየሰማን ያለ ነው። አሁን የቦምቡ መፈንዳት ሆነ ልዩ ልዩ አይነት እንትኖች እንደገና በውጭም ቢሆን በራሳቸው አክቲቪስቶች ቅራኔ ታያለ። ምክንያቱም ዙሮ ዙሮ እኮ መጠቃት ሲመጣ ወደ ውስጥ ገብተህ ራስህ ነው የምትናቆረውና እሱ ናቹራል የሆነ ሪዛልት ነው እሱን እያየን ያለ ነው ማለት ነው። ከዛ በተረፈ ግን የትግራይ ህዝብ ሆነ የኦሮሞ ህዝብ ሆነ የአማራ ዚያፋር ሁሉም የኢትዮጵያ ህዝብ ግን በአሁኑ ጊዜ የጋራ ጠላታችን ጸረ ኢትዮጵያ የሆነው ኃይል ነው። እኛ በአንድ ላይ በሰላም መኖር አለብን ብሎ ሌላ አማራጭ ይዞ ኢትዮጵያዊ ነው መውጣትና ፍራስ መቀየር ነው ያለበት። ሌላ አማራጭ አለ አይመስልም።
በጣም ጥሩ በጣም ጥሩ። እንግዲህ አቶ ፍሬሰው ላል ወደ አንተ ልምጣና አበጋዙ ባለፈው ሳምንት የኢትዮጵያ ብሔራዊ ባንክ በአማራ ክልል ውስጥ የሆነ ገንዘብ ዝውውር እንዳይከናወን ሁሉ አግዶ ነበር። እንደገና ደግሞ ሳምንት ሳይቀረው ደግሞ እገዳውን አንስቶ ከተወሰኑ ግዛቶች በላይ ነው ሲባል ከስድስት ከተሞች በቀር መላው አማራ ውስጥ እንዳይዘዋወሩ አለ። ያንን በሚባልበት ሰዓት የአማራ ወደ አምሳ ነው ወናምን ወረዳና ዞኖች ያሉበት ክፍል ከስድስት ከተሞች በስተቀር ሌሎቹ ገንዘቡ እንዳይሻገር ብሎ ስም ዝርዝራቸውን ሲያወጣ እንዴ ይሄ አገዛዝ ማንን ይዞ ነው አማራ ክልልን አስተዳድራለሁ የሚለው? ማንን ይዞ ነው ደግሞ አዲስ ሹም ሽር አድርጎ አዲስ መሪ ያስቀምጣለሁ የሚለው? የሚለው ህዝቡ በተለይ በአማራው ማህበረሰብ ውስጥ ብቻ ሳይሆን በሌላው ዓለም ያለ ህዝብ ሁሉ ከፍተኛ መነጋገር የማይዘዋወርባቸው የወረዳ ብዛቶች እሱ ይዘዋወር ባንኮች ፕሮፐርሊ ፋንክሽን ይሰራሉ ግልጋሎት እየሰጡ ነው የተባሉት ስድስት የሚሞሉ ነው። እንዳውም ግማሾቹ ውስጥ እንዳውም ዝግ ነው ገንዘብም የለም እዛ። እና ይሄ እራሱ የሚያሳየው ይሄንን አገዛዝ የመጨረሻ የወደቀና በአማራ ክልል የሚባለውን ጠቅላላ ግዛቱን ቁጥጥሩን ያጣበት አይደለም። ሁለተኛ ደረጃ በአገሪቱ አቀፍ ደረጃ ደግሞ በመታይበት ሰዓት በስልጤ አካባቢ በደቡብ ህዝቦች አካባቢ የተነሳው ያለው ህዝቦች የመብት ጥያቄ ያነሱ እነሱንም በኃይል እንጂ በሰላም ችግራቸውን የመመለስ ፍላጎት የሌለው ለመሆኑ ሰሞኑን አምስት ወጣቶችን ሲደራጁ ፋኖ ጋራ ጦርን ለማሳስ ዘጋጁ አገኙዋቸው ብሎ በአደባባይ የረሸነበት ሁኔታ አለ። ይሄን የሚያሳየው ከግዱ ወደ ማጡ አይደለም። እነኚህ ሁለት ነገሮች አያይዘህ እንተነህን ግንዛቤን ለአድማጮቻችን እንብትልልን አቶ ፍሬሰው።
ጥሩ አቶ አዛለ፣ በቀጥታ ይሄ የባንክ ዝውውር የሚለው ጉዳይና የዘረዘራቸው ከተሞች በአብዛኛዎቹ ምናቃቸው ናቸው ምን እየተሰራ እንደሆነም የኢትዮጵያ ህዝብ ያውቃል። ራሱ ደግሞ እነኚሁ ከተሞች ደግሞ የመንግስት መግለጫ አይተው የሚሳለቁበት ሁኔታ አለ። በትክክል መቆጣጠር አልቻልኩምና ከእነኚህ ከተሞች ውጪ የመንግስት ተወካይ ወይም ብልጽግና ፋንክሽን አያደርጉም ነው። እነኛም ከተሞች ውስጥ ቢሆን አይሰራም። እነኛም ከተሞች ውስጥ ቢሆን ለህዝብ ደህንነትና ይሄ መንግስት ኃላፊነት የማይሰማው ስለሆነ ሌላ ጥፋት እንዳይደርስ ፋኖ ትቶ የወጣው እንጂ ላሊበላ ላይ የተላለፈውን የላሊበላ ካህናቶች ዋና ከባድ መሳሪያዎችን ላሊበላ ውስጥ ጠምዶ ሲተኩስ መሬቱ እየተነቃነቀ ነውና በቅርስ ላይ ጉዳት ያደርሳል ሲሉ ሰምታችሁ ይሆናል። ሌላው እንደ ስልጤና አንዳንድ አካባቢዎች በዚህ በደቡብ ኢትዮጵያ ቀደም ሲል የዚህን የዘረኝነቱን ትግል እንዳጧጡፉ ከሚፈለገው በላይ የተገነቡ ፀረ ኢትዮጵያን ኃይሎች ነበሩ። አሁን እነኛ ራሱ ያቋቋማቸው ይሄ የኦሮሞማው መንግስት ሊቆጣጠራቸው አልቻለምና ወዳልተጠበቀ ጎራ ሄደዋል። ሌላ በዚሁ ላይ በዚህም ትላይ መነሳት የሚገባው ነገር ስርዓትን በተመለከተ በብዙ የኦሮሞ ከተሞች ውስጥ የኦሮሞማ በሚያስተዳድራቸው ከተሞች ውስጥ ከፍተኛ እስራት እየተደረገ የአማራ ተወላጆች እስራቱ በጣም ካተኮረባቸው ሰዎች ውስጥ ቀደም ሲል የዚህ የኦርቶዶክስ እንቅስቃሴ ሲኖዶሱ በጠራው የጥቁር ልብስ ለብሶ ወደ ጸሎት ቤት በመሄድ እነኛን በሙሉ እያሳደደ እያሰረ ኦርቶዶክስንና ኦሮሞን ታርጌት ያደረገ ከፍተኛ ቁጥር ያለው ህዝብ አስሯል። ነው ያው ይሄ እንግዲህ አዲስ ነገር አይደለም ሁሉም የሰማው ነው። እና ወደ ዋናው ጥያቄ ስንመጣ የቀደም ሲልም ተነጋግረንበታል በሙሉ በማለት ደረጃ እንደ 10% ያው ምን ትልቅ እንትን ሰጥቼ ወደ 400 ወረዳዎች ናቸው ያሉት መሰለኝ በዚህ በአማራ እንትኖች ከዛው እንደ 10%ን ከተቆጣጠረ ብዙ ቦታዎችን ተቆጣጥሯል ማለት ነው። ሰሞኑን አይታችሁ እንደሆነ ደብረ ብርሃንና ሸዋ ሰሜን ምዕራብ ሸዋ እንዳይገናኙ አንዲት መንዲታ በተባለች ከተማ ላይ የተደረገውን ነገር ያያችሁት ይመስለኛል። በሽማግሌዎች ይሄንን ከተማ ክፈቱ አለበለዚያ እርምጃ እንወስዳለን ሲል ፋኖ የ ኦሮሞ ነጻነት ግንባር ኦነግ የኦነግ ጦር 6 ሚሊዮን ብር ክፈሉ ሲያጭን ከተባለ ማለት 6 ሚሊዮን ብር ጠየቀ። እኛ የገንዘብ ድርድር አይደለም ህዝብ እንዳል ከዚህ በፊት ሁለት ጊዜ ተሞክሮ ውጤቱን አይታችሁታል። አሁን ምን ያህል እርግጠኛ አይደለሁም ወዛ አሁን ሙሉ በሙሉ ፋኖ ተቆጣጥሮት መንገዱን ሁሉ ክፍት አድርጎ አንድ ወረዳ ከሌላው ጋር እንዲገናኝ በማንኛውም የህዝብ እንቅስቃሴም ሆነ በማናቸው ብሔረሰቦች እገዳ ሳይደረግ የከኦነግ ጦር ሙሉ ለሙሉ እና ከሸኔም ከኦሮሞ ልዩ ኃይልም ነጻ አድርጎ አሁን መስመሩን ከፍቶታል። ደብረ ብርሃን ያለበት ሁኔታ እያያችሁት ነው። እንግዲህ ይህ በእንደዚህ እያለ እንኳን የአማራውን የኦሮሞ ሊቆጣጠር አልቻለም ህዝብ እየተበቀው ነው ያለው። ፋኖንና ህዝባዊ ኃይሉን እየተበቀው ስላለ የኢትዮጵያ መንግስት እንኳን የአማራውን ክልል የኦሮሞንም የጉራጌውንም ሌላውንም ሊቆጣጠረው አልቻለም። በተለይም ማይታችሁ እንደሆነ የቅማንትና የአገው ነገር እንደገናም ደግሞ የዚህ የጀርመን ሚዲያ በብዛት እነኚህን አካባቢዎች ወታደራዊ እንቅስቃሴዎችን ከኦሮሞ መብት ጋራ ወይም ደግሞ ከኦሮሞ ክልል ጸጥታ ጋራ በፋኖ እንደታወቀ አድርጎ እያቀረባቸው ናቸው እና በንቃት መከታተል የሚገባው ጉዳይ ነው። ይሄን ይመስላል እንግዲህ ሰሞኑን አዳዲስ ነገሮችን
እናያለን። ወደሚቀጥለው አጀንዳችን እናልፋለን። በብዛት እዚህ ላይ የሄድንበት መሰለኝ። ከዛ በፊት ግን የተከበራችሁ ይሄንን ፕሮግራም በቀጥታ የምትከታተሉን አድማጮቻችንና ተከታታዮቻችን ይሄንን ኢትዮጵያ ወዴት ሲወይትና የመረጃ ልውውጥ መጥን ስልጭት በቀጥታ ለመከታተል ሆነ ለሰፊው የኢትዮጵያ ሕዝብ እንዲደርስ ለማድረግ ፍኖተር ዩቲዩብ ፔጅ ላይ ሄዳችሁ መከታተል ትችላላችሁ። ይሄንን ዩቲዩብ ፍኖተር ዩቲዩብ ፔጅ ቻናልን ላይክ ሼር እና ሰብስክራይብ በማድረግ እንድትተባበሩን በዚህ ብቻ ማለለም ፍኖተ ዲሞክራሲ ኢፒአርፒ ዩቲዩብ ቻናል ላይ ስለሚሰራጭ እሱንም ላይክ ሰብስክራይብ እና ሼር በማድረግ እንድትተባበሩን በአክብሮት እየጠየኩኝ ወደሚቀጥለው አጀንዳችን እየሄዳለሁ። የሚቀጥለው አጀንዳችን ቀደም ብለን የዘነው የነበረው እንግዲህ ፋኖን ትግል ለማጠናከር ምን መደረግ አለበት በሚባለው ደረጃ ቀደም አቶ ንጉሴ ለመጥቀስ እንደሞከርከው እንግዲህ ፋኖ የታወጀበትን ያ ህዝብ እንደ ህዝብ መጥፋት አለበት ተብሎ ነጋሪት ተጎስሞ አዋጅ ታውጆ የሀገሪቷ ጦር መከላከያ የሚለው ኃይል ብቻ አይደለም የፖሊስ የሚሊሻ እና ትጥቅ እና ድርጅት ያለው ኃይል ሁሉ የፖለቲካ የወታደራዊ ድርጅት ሁሉ የዘመተበት ህዝብ ይሄንን ዘመቻ ለማክሸፍና ላለመሞት እየታገለ ያለው ሰፊው የአማራ ህዝብና አገር ወዳዱ የኢትዮጵያ ህዝብ ይሄንን ሁኔታ እየተቃወመ ያለበት ሁኔታ። በዚህ ሁኔታ ውስጥ ቅድም አንተ ለማለት እንደሞከርከው ፕሮግራም ነድፎ ይሄ ነው መድረሻዬ ብሎ የኢኮኖሚ የፖለቲካና የማህበራዊ እንትቅዱን ለፕላትፎርሙን የፖለቲካ ፕላትፎርሙን ለመላው የኢትዮጵያ አቀርቦ በዛ ላይ እየታንቀለ ያለ ያስባል። ሁኖተ እንትን ፋኖ እያደረገ ያለው አልሞትም በሚለው ትግሉ ይሄ ስርዓት ካለበት ከመሸገበት ምሽጉ ነቅለን ከዛ በኋላ ግዛዊ ህዝባዊ የሽግግር መንግስትን መስርተን የወደፊቷን ኢትዮጵያን እንድትታይ የማድረግ እቅድ ነው ያለኝ በሚል አላማ እየሄደ ከፍተኛ ድጋፍ እያገኘበት ያለ። እንግዲህ ፋኖን ከማጠናከር አኳያ ምን ምን ነገሮች መደረግ አለባቸው ይላሉ የሚታዩት አቶ ንጉሴ?
በጣም ጥሩ። አዎ ቀደምም ለመጥቀስ እንደሞከርኩት እንግዲህ በመጀመሪያ ደረጃ የፋኖን ትግል ስንመለከተውና ፋኖ በመጀመሪያ ያወጣውን መግለጫ ስንመለከት ለነገሩ ለኔ በመጀመሪያ በጣም ነው ያስገረመኝ። ምክንያቱም ከአንድ ተዋጊ ኃይል የቀረበው ጥያቄ የቀረበው የፖለቲካ ጥያቄ የፋኖ የፖለቲካ ክንፍ የለውም የሚለውን ሙሉ ለሙሉ የለውም የሚለውን እንትን ለማድረግ ለማስተላለፍ አንችልም የለውም የሚለውን ማለት። ነገር ግን ፋኖ በመጀመሪያ ጥያቄው የነበረው ምንድነው በኢትዮጵያ ውስጥ የሽግግር መንግስት ተመስርቶ ህዝብ የሚወክል መንግስት ሲመጣና በዛ አካባቢ ያለው አገዛዝ እስከሚወገድ ድረስ ትግሌን አፋፍማለሁ ነው ያለውና ያ በጣም የሚደገፈው ደግሞ ሊጠፋ የተፈረደበትና እስከዛሬ ድረስ ወያኔ ከመጣበት ጊዜ ጀምሮ ጀኖሳይድ ይካሄድበት የነበረው የአማራ ህዝብ ብቻ ሳይሆን ጠቅላላ የኢትዮጵያ ህዝብ የሚጠብቀው በመሆኑ በጣም ያስደስተኛል። ነገር ግን በርዕሳችን መሰረት ደግሞ ፋኖ ምን ማድረግ አለባቸው? የፋኖን ትግል ለመደገፍ ምን ማድረግ አለብን ነው። እኛ የፋኖን ትግል ለመደገፍ እስካሁን ድረስ የሚደረገውን በሁሉም በኩል ያለውን በፋይናንስ በሞራል ሰፖርት የመሳሰሉትን መዋጋት የሚችሉ አሁንም ሄደው የማይከላከሉበት ምንም ምክንያት የለም። በሱ በኩል ምንም የምገፋበት ነገር የለኝም። ግን እኛ ማድረግ በምንችለው ሁሉ ግን ለዓለም መንግስታት ባለንባቸው ቦታዎች ያሉት ያ መንግስታት በሙሉ ማንን እንደሚረዱ ማንን እንደሚያጠፉ በሰላማዊ ሰልፍም ደብዳቤ በመጻፍም በመሳሰሉት ሁሉ መግለጽ መቻል አለብን ሁላችንም። ምክንያቱም የአውሮፓ አገዛዞች እኮ አሁን በመናየው እኮ ዩክሬንን ተመከረ። ዩክሬን የተወሰኑ ፋሽስቶች ተነስተው ከማይችሉት ትልቅ ባላጋራ ጋራ ከራሻ ጋራ ከሩሲያ ጋራ ትግል ጀመሩ። ያን ትግል በፈለጉት የሆነ 10 ሳንቲም የሚጨምሩ 10 ቢሊዮን የሚጨምሩ 10 ሚሊዮን ይጨምሩ ነገሩ ምንድነው? እነሱን መርዳት በሚል ግን የዩክሬንን ህዝብ እየፈጁት ናቸው ያሉ። በዩክሬን ውስጥ ያለ የሃይማኖት ነጻነት ጠፍቷል። እነሱ በሚፈልጉት እያደረጉት ነው ያሉት። እና የአውሮፓ ማህበር በጠቅላላ ጥያቄ ለመጠየቅና ድጋፍ ይሰጠናል ብለን በጅታ ውስጥ አንግባ አይሰጠንም። እኛን ለማጥፋት የተነሳን የአውሮፓ ማህበርም ሆነ የምዕራባውያን አገዛዞች በሙሉ ከነሱ ምንም አንጠብቅ። ነገር ግን ማንነታችንን ለመግለጽ ግን ተቃውሟችንን ማሰማት አለበት፣ ማወቅ አለባቸው። በደብዳቤም በሰላማዊ ሰልፍም በመሳሰሉትም ማድረግ አለበት። ይህ የፋኖን ትግል የፋኖን በዓለም አቀፍ ደረጃ እንዲታወቅና የፋኖ ትግልም ደግሞ ሌሎችም እንደገና ራሳቸውን በራሳቸው ጥያቄ እንዲጠይቁ ያደርጋል። በሌላ በኩል አሁን ልክ በምዕራባውያን የሚያደርጉትን ሁኔታ ስናይ በዴሞክራሲ መንገድ የተመረጠው ባለፈው ብለነዋል፣ በዚህ ላይ የተወያየንበት ነው። ወያኔ መለስ የነበረ ጊዜ እኮ በ99.9% እኮ ነው የተመረጠው። ምዕራባውያን ልክ ነው አሉ። ለማን ነው በእኛ ላይ እያሾፉብን ያለው? እንደ ሰው አይቆጥሩንም። እና በ99% የተመረጠው አሁን ባለፈው እንደተናገርነው ምንድነው ኒጀር ውስጥ በ52% የተመረጠው ሰው እየተባረረ ለምንድነው? አንተ የምዕራባውያን የኮሎኒያሊስቶች አሽከርነህ አንፈልግህም አለ። ወታደሩ መጣ። በአሜሪካ የሰለጠነ ወታደር ነው የገለበጠው። በአሁኑ ሰዓት ምን ሊያደርጉት ነው? በአሽከራቸውና በሎሊያቸው በናይጄሪያ ተደግፈው አገሪቷን ሊወሯት ነው። ናይጄሪያ ራሱ አገር ያሉትን ቀላል የእስልምና አክራሪ ቦኮ ሐራም መደምሰስ ያቃተው ሌላ ደሃ ሀገር በአሜሪካና በፈረንሳይ እየተደገፈ ሊደመስስ እየሄደ ነው ያለው። መንግስት ግልበጣ፣ አንዳንድ ጊዜ መንግስት ግልበጣ። እኛ ሀገር አሁን መንግስት ግልበጣ ቢደረግ ለዚህ ኮሎኒያል የሚያዝንለት ሰው አለ? መንግስት ግልበጣ ግን ትክክል አይደለም። የማንን ህገ መንግስት ነው የጣስ ነው? እነሱ ያወጡትን ህገ መንግስት ነው የምንጥሰው። እና አንዳንድ ብዥታዎችን የምዕራቦች ዴሞክራሲ የሚሉትን ራሳቸው በራሳቸው እንደፈለገ የሚተረጉሙትን ነገር ወደ ጎን አድርገን የምናደርገውን የሞት ሽረት ትግል ባለፉት ወያኔ ስልጣን ላይ ጊዜ ከመጣ ጀምሮ እስካሁን ድረስ በአማራው ላይ የሚደረገውና ኢትዮጵያን እንደ ኢትዮጵያ ለማጥፋት የሚደረገውን ትግል በፋኖ በኩል ብቻ ነው አሁን መደገፍ የምንችለውና በፋኖ በኩል ስንደግፈው ደግሞ የፋኖ በኩል የተሰዉትን የተፈናቀሉትን የመሳሰሉትን ከዚህ በፊትም እንዳልነው በተቻለ መጠን በአጭበርባሪዎቹ ሳይሆን በተወሰነ ቻነል ፈልገን በሚፈለገው በኩል ለመርዳትና አለንላችሁ ከኋላችሁ ነን የሚለውን ማስተጋባት አለብን። በሌላ በኩል ግን ቀደም እንደጠቀስኩት ግን ፋኖ የራሱን የፖለቲካ ክንፍ አጠናክሮ ወጥቶ በፖለቲካ ክንፉ አማካኝነት የፖለቲካ መግለጫዎችን ቢሰጥ የበለጠ የግልጽነትና የበለጠ ህዝብ እንዲረዳው ያደርጋል የሚል ግምት አለኝና በዚህ በኩል ይሰራበት እላለሁ።
በጣም ጥሩ መለሰ። እንግዲህ ፋኖ ማጠናከር አንዱ ራሱ እንደተባለው አጋር ኃይል መሰበሰብ ማድራጀት ለዚህ የመሳሰሉ ነገሮች ሁሉ ጣላቱን ደግሞ የትግሉ ጣላት ሊሆኑ ይችላሉ የሚሉት ሁሉ አድሞ በማጋለጥና ቅድመ ጥንቃቄ እንዲወስድ ድርጅቱ በማድረግ ጣላት ያሰረበትን ሲራ አድሞ በማጋለጥና የመቃወሚያና የመታገያና የማስወገጃ ዘዴዎችን በማቅረብ ሁሉ እንደሚሆን እና እንግዲህ ይሄንን በተመለከተ ፋኖ ለማጠናከር ባንተ በኩል የሚታዩ ነገሮች ካሉ እስቲ እንደበለልና መጠናከር አለበት።
እንግዲህ ፋይናንሻል እርዳታ በጣም ወሳኝ ነው እና ውጭ ያለው ደግሞ ፋኖ በሚል ሞባላይዝድ ሆኗልና የእንትኑ ፋይናንስ ዝምብሎ በየስርቻው ዝምብሎ በተናጠል ሳይሆን በቀጥታ ፋኖ ሊጠቅም በሚችል መልክ ቻናል መደረግ አለበት። በጣም ወሳኝ ነው። በሁለተኛ ደረጃ ውጭ የሚኖረው ዳያስፖራው ፋኖን ተክቶ መግለጫ ማውጣት፣ አንዳንድ ጽሁፎችን በጣም አሉታዊ የሆነ መልእክት ያላቸው እንትን አዋጆች ባወጡ ጥሩ። ምክንያቱም ፋኖ መድረሻ የኢትዮጵያ ነው ብሏል፣ መነሻ የአማራ ነው ቢልም ጥሩ ማለት ነው። እና ሁሉንም ኢትዮጵያኖች በአንድ ላይ ለማሰባሰብ እና ኢትዮጵያዊ ስርዓት ለመመስረት በሚደረገው ሂደት ላይ እንደው እንትን ብለው ለየት ባለ መልክ ልክ ወያኔዎችና እንትኖቹ እነዚህ ጠባቦቹ በሚያወጡት መልክ መግለጫ የሚያወጡ ምሁራን የሚሉ ግለሰቦች ካሉ እነሱን መቆጣጠር ይገባዋል ማለት ነው ፋኖ ካሉ። ከዛ ደግሞ አሁን በአሁኑ ጊዜ በአብዛኛው በአማራው አካባቢ የራሱ ነፃ እያወጣ በሄደ ቁጥር የሚሰጥ እየሰጠ ያለውን እንትን አስተዳደር የህዝብ ድጋፍ አለው። ህዝቡ ደግሞ መሰረታዊ የሆኑ የእንትን የስነ ስርዓት ያስተዳደር ልዩ ልዩ የሆኑ ጥቅማ ጥቅሞችን ደግሞ በደንብ የማድረግ እንትን ስትራክቸር ሊኖረው ይገባል። አሁንም ደግሞ መደራጀት አለበት። ፖለቲካ ጥያቄ ስታነሳ መልሱ ሁሉ ፖለቲካ ነው እና ፖለቲካሊ ነው ሁሉን ነገር መልስ መስጠት ያለበት። የበትረ መንግስት የመያዝ ጉዳይ፣ ሽግግር መንግስት መያዝ ጉዳይ የመሳሰሉት ነገሮች ሁሉ ከፖለቲካ አንፃር ስለሚታዩ በዛ ላይ መስራት መቻል አለበት። በአሁኑ ጊዜ በጣም ፖዚቲቭ የሆነ ነገር ፋኖን አስመልክቶ እያየን ያለ ነው ምንድን ነው? ህዝቡን አንድ አድርጓል። በሚገርም ሁኔታ እስካሁን ድረስ ያልታየ ዩኒቲ በኢትዮጵያኖች በተለይም በአማራው እየታየ ስለሆነ ይሄ ነገር መቀጠል አለበት። ስፖይልድ መሆን የለበትም ባይነኝ።
በጣም ጥሩ አቶ ፍሬሰው፣ እንግዲህ ይሄንን ነው አሁን ፋኖ ከማደራጀት ከማጠናከር አኳያ አሁን አቶ ንጉሴም አቶ መለሰም እንዳሉት የሚታዩ ጉዳዮች አሉ። አንደርማይን እንደዚህ አሳንሰን ማናቸው ማያትም የሌለብን ግን ጠቃሚና ጠላትን ማጋለጥ አሁን ለምሳሌ የህዝቡን የፋኖን ትግል በለመዱት ቋንቋና በለመዱት የአደባባይ ማጭበርበር በመፈክር የሚያደርጉት ድርጊቶች አሉ። ሰሞኑን አሁን ቅድም ለመጥቀስ እንደሞከርኩት ይሄ በአዲስ አበባ ከተማ 9 ናቸው ምናምን ተቃዋሚዎች ተሰብስበው መግለጫ አወጡ። ተቃዋሚዎች እነኚህ ሰዎች ተቃዋሚነታቸው በአንደኛ ደረጃ ምንኛ አናምን ይዚህ ማ ተቃዋሚ ነበር ወይ ብሎ አንድ ሰው ዛሬ ቢጠይቅ አልነበረ። አረና ትግራይ መጨረሻ ተቃዋሚ ነበር አልነበረ። በወያኔም እየተንከባከቡት በአብይ አህመድ አሊም እየተንከባከቡት የነበረ ድርጅት ተቃዋሚ አልነበረ። ኦፌኮ ተቃዋሚ ነው አይደል? ደሞዝ እየተከፈለው እዛ እንትን እያለ መንግስት አገዛዙ የሚፈቅዳቸው ነገሮች እነኚህ ተሰብስበው ነገ ደግሞ አንድ ግንባር ከነ ኃይለንም ብለው ነው አንድ መንደር እንኳን እንድጋፍ ይለላል። እነኚህ ሁሉ ማጋለጥ ራሱ ፋኖን ማጠናከር አይደለም ወይ አቶ ፍሬሰው? እና ይሄንን እስቲ በዚህ ላይ ያለህን እና ሌላው ደግሞ ጨምረህ በዚህ ላይ እንድታይልኝ የምፈልገው ህዝቡ አሁን ፋኖ አካባቢውን ነፃ ያወጣ ህዝባዊ አስተዳደሮችን እየመሰረተ ህዝቡ ራሱን እንዲያስተዳድር እያደረገው በሚሄድበት ሰዓት ያ ህዝብ ምን ያህል በራሱ ህዝብ ራሱ በፈለገው ህዝብ መተዳደር የሚለውን ራሱ ልምድና ጣዕም እያየ በሚሄድበት ሰዓት ይሄስ ራሱ ለፋኖ ሌላ መጠናከርን አይደለም የሚፈጥረው? ሁለቱን አያይዘህ
በጣም ጥሩ። በመጀመሪያ ፋኖ ካነሳሱ ፍርድ ተጓደለ ዳር ተበደለ ብቻ አይደለም አለቀ ተገደለ መገደል የለበትም በዘሩ በሃይማኖቱ በማምነቱ ጥቃት ሊፈጸምበት አይገባም በሚል የፍርድን መጓደል የህዝብን መበደል ያገርን መደፈር ምክንያት አድርጎ የተነሳና ድረስልኝ ተብሎ የተነሳ ኃይል ነው። ከዛም በኋላ ባለው አገዛዝ ስለተካደና ወደ መጨረሻም ማፈራረስና እንዲህ አይነት ማስተሳሰብ ለማምጣት ሲነሳ እንግዲያው ማመጥፋት የለብኝም ብሎ የተቋቋመ እና በለዚህ ደረጃ ደርሷል። በዚህ ሂደቱ ሁላችንም እንደምናየው መነሻችን በአማራ ላይ የሚደርሰውን ግፍ ማስቆም መድረሻችን ደግሞ ኢትዮጵያዊነት ነው የሚጉዳይ ነው። እንግዲህ በዚህ ሂደቱ ኢትዮጵያዊነት ሊረጋገጥ የሚችለው በሽግግር መንግስት ምስረታ። የሽግግር መንግስት ምስረታ ሲባል የፋኖ አንዱን ስም ለፖለቲካ ድርጅቶችም ሆነ ለሲቪል ማህበራት ለኢትዮጵያዊነት ጥበቃ ማድረግ፣ ለባህሉ፣ ለቅርሱ፣ ለሰው፣ ለህይወቱ፣ ለንብረቱ ሁሉ ጥበቃ ማድረግ። የፖለቲካ ድርጅቶችም ቢሆኑ እንደዚሁ ጥበቃ ይደረግላቸውና ፋኖ ለነሱም የሚሰጠው ጥበቃ እንደተጠበቀ ሆኖ የፖለቲካ ድርጅቶች እነማን ናቸው የሚል ጥያቄ ይነሳል። የህግ የበላይነት ይከበር ስንል ህዝብን የበደሉ፣ ድሃን ያጎሳቆሉ፣ ቤት ያፈረሱና በሙስና የተዘፈቁ ሁሉ ለፍርድ መቅረብ አለባቸው ሲል ፋኖ ለዚህ ስታንድ ባይ ሆኖ ማለት በተጠንቀቅ የቆመ ኃይል ነው። እና የፖለቲካ ድርጅቶች ስንል አሁን ከተነሳው ድርጅት አንዱ ኢዜማ ነው። ኢዜማ ትናንትና የኢትዮጵያን ባንዲራ ያስረገጠ ከኦነግ ጋር ሆኖ ይሰራ የነበረውና ሲያጫጭፈን የነበረው ስንታገል የነበረ እሚዘነጋ ኢትዮጵያ ያለ አይመስለኝ። ታሪኩ ቁጭ እንዳለ ነው ተመዝግቦ ወደፊት በፍርድ ሊቀርቡ ከሚችሉት ሊፈረድባቸው ወይም ደግሞ ሊፈረድላቸው ከሚችሉ ድርጅቶች ውስጥ ይገባል አይገባም ወደፊት የሚታይ ጉዳይ ነው። ሌላው ከዚሁ ጋር አሁን ፋኖ በሚቆጣጠራቸው ቦታዎች ሁሉ እያቋቋመ ያለው ጊዜያዊ ህዝባዊ አስተዳደር እስከመጨረሻው ይቀጥልና በዚህ ጊዜያዊ ህዝባዊ አስተዳደር የሽግግር መንግስት ምስረታና ወደፊት በዚህ በሽግግር ምስረታ ውስጥ በሚቋቋሙት ተቋማቶች ውስጥ እነማን ሊሳተፉ የነማን ሐሳብ ምን ሊሆን ይችላል የሚለውን ለህዝቡ እንደመስተዋል ከታሪካቸው ከድርጅታቸው ከሁኔታዎቹም ከወቅታዊ ተጨባጭ ሁኔታዎች ጋር ተገናዝቦ እዛ ድረስ ይጓዛል። እንግዲህ ይሄንን ለማካያት ፋኖ ከመከላከያው ከሌላው ከሚደርሰው ይቅርታን ይሉ ከሚደርሰው ነገር ሁሉ እገዛ ማድረግ እና ፋኖ ቀደም ሲል ከታሪካችን አሁንም ወደ ታሪክ ልንመለስና ጣሊያን ይዋጉ የነበሩ ልክ እንደዛሬ ፋኖ በተለያዩ ፊታውራሪዎች የጎበዝ አለቆች ይመራ የነበረ አርበኞች ነበሩ። ጣሊያን ከኢትዮጵያ ፍት ወጣ በቀጥታ አዲስ አበባ ላይ አራት ኪሎ ተገናኙና ሲነጋገሩ እርስ በርሳቸው ያለ መግባባት ሁኔታ ተፈጥሮ ነበር። ስም ባለፈ ፊታውራሪ ታከሉ እንደሃራት ናቸው መሰለኝ እንደውም አንድ ነገር ያነሱት የዶሮና የውሻን ታሪክ ባንድ እንትኖች ዶሮቹ ፍትፍት አግኝተው ቤት ውስጥ ፍትፍቱን ሲበሉ አንዷ ፍንጣሪ ወደ አንድ ቦታ ስትሄድ እዛ ፍንጣሪዋ ላይ ሲሻሙ ርቦት የነበረው ውሻ ነቃና ያንን ፍትፍት አላስደረሱም አላቸውና ብቻውን በላ ዶሮቹ ተራቡ። አሁን እናንተ በፍርፋሪ ነው የምትጣሉት ብለው የፋኖ አርበኞችን እንዳስታረቋቸው እናቃለን። አሁንም በኢትዮጵያ ውስጥ የፋኑ ዋናው ትግል ራሱን ለስልጣን ማብቃት ሳይሆን የኢትዮጵያን ህዝብ ለስልጣን ማብቃት ወደፊት በጽኑ መሰረት ላይ ኢትዮጵያን መገንባት ስለሆነ የፖለቲካ ዓላማው ይሄ ነው። እንግዲህ በፖለቲካን ትንስጥሙኝ ሌላው የኛ ድርሻ ምንድነው? የህዝቡ ድርሻ በተለይ ህዝቡ እንደኛ አገር ውስጥ ያለው ከፋኑ ዓላማዎች ጎን በመሰለፍ በቀጥታውኑ እስከዮት መስዋዕትነት እንደውም አሁን ምግቡንም ምሩንም ሁሉ ነገር ያዘጋጃል በትሬታ ላይ ያለው። ሌላው በፋኖ አሁን በትግል ያልደረሰባቸው አካባቢ እንደ ደቡብ ኢትዮጵያ እንደ ወላይታ ሶዶ አሁን ወላይታ ሶዶ ላይ የሚታየው ነገር ነው። አርባ ምንጭ ከተማ የሚታየው ነገር ነው። በፋኖ ስም እየተደራጀ ነው እየተባለ እየተገደለ ያለም አለ። ህዝቡ ደግሞ ውስጡ ስራ እየሰራና በልዩ ልዩ በተለየ ዚህ ላይ መምራኖች ፖሊሶች ምኖች እና ልዩ ልዩ እንትኖች የግብርና ባለሙያዎች እየሰሩ ያለው ነገር የሚደነቅ ነው። በመላ ኢትዮጵያ እንደሚደረስና ባጭር ጊዜ ውስጥ ለውጤት እንደሚያበቃ የታወቀ ነገር ነው። ይሄም ራሱን የቻለ አንድ ዳታ ሲሆን በውጪ የምንገኘው ምን ማድረግ አለብን የሚለው ደግሞ ይሄ ራሱን የቻለ ነው። በተለይም የማቴሪያል ድጋፍ ያስፈልጋል፣ የገንዘብ ድጋፍ ያስፈልጋል፣ የመድኃኒት ድጋፍ ያስፈልጋል፣ የዲፕሎማቲክ ድጋፍ ያስፈልጋል። በአካባቢያችን ህዝብን የማደራጀትና የማወያየት ሁሉ እነኚህ ከፋኖ ዓላማ ጋር አብሮ የሚሄዱ ስለሆነ እነኚህ ሁሉ ነገሮች እንግዲህ ሰፋ ያለ ነገር ቢያደርጉ ማስተዋዛለ ሰዓት ሲወሰድኩ ይከፋ እና በርከት ባሉ ሁኔታዎች ላይ ልንተባበረው ይገባል። እንግዲህ ለሌሎች ወንድሞች እንድን
በጣም ጥሩ በጣም ጥሩ። አው ይሄ ነው እንግዲህ ብዙ ነገሮች ምን እናደርጋቸው ነገሮች አሉ። እነኚህ አሁን ያልካቸው ዋና ቫይታል ናቸው። ሌላው ደግሞ ለናስበበት ወይ ደግሞ ሊታወቅ የሚችለው የትግል ስልትና የትግል ሂደት ጥንቃቄ ህጓዊ አሰራሮች የሚባሉ ነገሮችን በተመለከተ ያሰራር ስልቶች የትግል አካሄድ አቀማመር ስልቶች ከዚህ በፊት በአገራችን የመጀመሪያ አንጋፋ የፖለቲካ ድርጅት ነበረው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው። ኢህአፓ ዛሬ ፋኖ ያለውን አይነት እድል አልነበረም። ተመክሮ የሚቀስምበት ኃይል አልነበረ። እንደነ ኢህአፓ የነበሩ አይነት አንጋፋ ድርጅቶች ያበረከቱት ድርጅታዊ ልምድና አሰራር በዚህ በተለይ ደግሞ አሁን ፋኖ በሚቀሳቀስበት አካባቢ ያለው የህዝቡ የፖለቲካ የድርጅት ንቃቱና እንትኑን እንደገና እንዲጎበኝ አድርጎ ያንን በተጠናከረ መልኩ ህዝቡን እንዲገለገልበት የማድረጉን ስራ ለፋኖ ጠቀሜታ የለውም ወይ? አቶ ንጉሴ በዚህ ዙሪያ
በጣም አለው። በሁለተኛ ደረጃ አሁን ልክ እንደተከስተው በፋኖ የፋኖ ትግል በኢህአፓ በአጋጣሚ ሆኖ የተንቀሳቀሰባቸው አካባቢዎች አሁን ፋኖ በብዛት የሚንቀሳቀስባቸው ናቸው። በተለይ በጎንደርና በጎጃም አካባቢ ያሉት በወሎ አካባቢ ያለው በምን አይነት ሁኔታ እንዳልተሳካ እናስታውሳለን። ግን በሁኔታው ያንንም ሁኔታ የመጠቀም አዝማሚያውንና እንደሚጠቀሙበትም እየተገነዘብን እየመጣን ነው። በሁለተኛ ደረጃ በኢህአፓ ተጠቅሞበት የነበረውን ሁኔታ መጠቀም ብቻ ሳይሆን ሙሉ ለሙሉ ያንን ተግባራዊ እያደረጉ እንደሚሄዱ ሁሉ እያየን ያለን እና ያንን መቀጠል በተለይ ደግሞ አሁን ያመጣውን ደግሞ በህቡ አሰራርን የመፋሰሉትን ነገሮች ደግሞ ልክ በዛው መሰረት መቀጠል አሁን ያለውን ሁኔታ ይሄን ቦታ ነፃ ወጥቻለሁ ይሄን ቦታ አድርጌያለሁ የሚለውን ሰው ወጥቶ መናገር ሳይሆን የተወሰኑትን በሚስጥር መያዝ በምንም አይነት ይሁን በፈለገው አይነት አካሄድም ይኬድ ፋኖ በአካባቢው የበላይነት አለው። ያን የበላይነት ተጠቅሞ ህዝብ በቁጥጥር ስር የሚገባ በቁጥጥር ስር ማለት ሌሎች ጣላት በቁጥጥር ስር የሚውልበትን ሁኔታ ያለቀ ስለሆነ ነው። አሁን በዛ አካባቢ ያለው የአማራ አካባቢ ፕሬዝዳንት ነኝ የሚለው በሙሉ ፈርተው በሌላ ነገር አይደለም ምንም ፖለቲካም ምንም አይነት የበህመምም በመሳሰሉት ብሎ ነው ሰውየው ስልጣን ለቀቀጠ ብሎ ይወጣለት በሷ አይደለም ፈርቶ ነው ይወጣው። መፍራት ብቻ ሳይሆን ማስተዳደር ወይም ደግሞ እንደ መግዛት ስላልቻለ ነው ይወጣውና በሌላ በኩል አንድ መጥቀስ መፈልገው ምንድነው ቀደም ከተጠቀሳችሁት ውስጥ ያሉት ተቃዋሚዎች ይሄን ብለዋል። በመጀመሪያ ደረጃ ራሳቸው በራሳቸው በአገዛዙ አካባቢ ያሉ ድርጅቶች ተፎካካሪነን የሚለው ስም አገዛዙ ሲለጥፍላቸው ተፎካካሪነን ብለዋል። ተፎካካሪነት ለምን? ለስልጣን። ተቃዋሚም አይደሉ ባለው አገዛዝ ስልጣን መቼ ነው የሚይዘው? መፎካከር አርጓቸዋል። ተፎካካሪ ናቸው። የሚፈጽሙትም ደግሞ ቀደም እንደተጠቀሰው የጊዜው ለምሳሌ የግንቦት ሰባት ስሙን ስንት ጊዜ ነው የቀየረው? ግንቦት ሰባት አርበኞች አሁን ኢዜማ ሲል መሪው ምን ብሎ ነው የተናገረው? የትግራይና የአማራ ጊዜ አብቅቷል፣ አሁን የደቡቦች ተራ ነው ብሎ ነው የገባው። እንደዚህ አይነት ሰው ምንም የምንጠብቀው ነገር የለም፣ የግንቦት ሰባቱ መሪ ማለት ነው። ስለዚህ አሁንም ባለው ሁኔታ ላይ በፖለቲካው በኩል ያለውን ሁኔታ በመግፋት በዛ በኩል ነው ድልም የሚገኘውና በፖለቲካው ላይ ይገፋ፣ በሚስጥር የሚሰራው በህቡ የሚሰራው ነገር ይግፋ። ከዛ በኋላ ድል ሁልጊዜም የጠቅላላው የኢትዮጵያ ህዝብ ይሆናል።
መለሰ ለአንተ መጨረሻውን ትልስትና በዚህ ላይ የምትጨምረው ይሄ በተለይ ልምድ የታጋዮች ልምድ ድርጅታዊ አሰር ልምዶች በጣም አስፈላጊ የሆኑ በደረጃ ላይ ነግዜ ላይ አይደለም ወያን በዚህ ላይ ይብለፋል
ነው አሁን እኮ በደንብ እኮ መነገር ያለበት እንዴ አሁን በጎንደርና በጎጃም ያን የፓብሊክ ሳክስ በዚህ ይደረጉ የነበሩ ነገሮች በተግባር እየተደረጉ እየሰማን ያየን ነው ተወደደም ተጠላም እኮ የኛ ልጆች ናቸው ፋኖች ማለትም የኛ ልጆች ናቸውና ታሪካቸውን ሁሉም ያውቁ ይመስለኛል በዚህ እንደዚህ ሆኖ ነበር በዚህ እንደዚህ ተደርጎ ነበር የዘዛለው ቆይ ነገራቸው ወላጆቻቸው አይደል እንዴ እና በጊዜ ያልመጠቀም የሚለው ነገር እነሱ ቀደም እንደተባለው ያፋ ያኔ ፋኖ ተሰማራ ብሎ ያሰ ሲሰማራና ጦርነት ሲከፍት ካርበኞቹ ከድሮዎቹ ነበር ትምህርት የቀሰሙት እነኚህ ደግሞ ከአባቶቻቸው ነው የቀሰሙት እና ያረጉ ያሉትን መቀጠል አለባቸው ይሄን መጠቀም መቻል አለባቸው በህዝብ መታቀፋቸውና ካለፈው ደግሞ ህዝቡን ተምሮ ወላጅና ጣላት ማን ነው የሚለውን ተገንዝቦ አይቶ አቅፎ ደግፎ ያዛቸው ለዛ ነው ያ ተመክሮ ስላለ ነው በአንድ ሀገር ውስጥ የሌላው ትውልድ ለሚቀጥለው ትውልድ መተላለፍ ያለበት ተመክሮ በተጨባጭ እየታየ ስለሆነ ፋኖ በጣም እድለኛ ከመሆንም ባሻገር ኤፌክቲቭሊ ደግሞ ትግሉ ሊያሳካ የሚችለው ይችላል ብለን የምናምነው ከዚህ ተመክሮ ብዙ ስለሚገበይ ነው ብለን ስለምናምን ነው ለማለት ነው አመሰግናለሁ
በጣም ጥሩ አው የተወደዳችሁ ተመልካቾቻችንና አድማጮቻችን የፍኖተ የኢትዮጵያ ወዴት የውይይትና የመረጃ ልውውጥ መድረክ ፕሮግራማችንን አሁንም ቢሆን ለሰፊው የኢትዮጵያ ህዝብ እንዲዳረስና ይህ መልእክት ለፋኖ የማይከለው ትግል አስተዋጽኦ ሊያደርግ እንዲችል ላይክ ሼር እና ሰብስክራይብ በማድረግ ተባበሩን ፍኖተ ሪኢ ዩቲዩብ ቻናል ላይ እየሄዳችሁ ይሄንን ፍኖተ ሪኢ ዩቲዩብ ቻናል ላይክ ሼር እና ሰብስክራይብ ከዛም ኢትዮጵያ ፍኖተ ዲሞክራሲ ኢፒአርፒ ላይም ይሄንንም በተመሳሳይ ላይክ ሼር እና ሰብስክራይብ በማድረግ ተባበሩን ይያልኩኝ የዛሬውን ዝግጅታችን በዚህ ላይ የተጠናቀቀን በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ በደህና ሰንብቱልን
ይስማ ከሞላ ፋጭቶ ያቆየ ፍስኔ ዛሬ ለቦታኞ እንበረከከ የለፋን ቆራ እንደው ከዛነ ዘዘረን አስመረክ
ግንባር ከናታየው ሉአላው እንደት በክብሬ ያስከው ያገልግልል መላሽ ይሃፋው ነጥው የዚህ ተፋነ ግንባር ከናታየው ከለነት የሞላው ሁሉንም ያቀፈ አለሙ በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናጨልፋለን
ከተረጋጋ ያለ ሀገር እንደሌለው አውቀን አጥረን Let me know.